ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እረቡ ታህሳስ 26 2015 ዓመተ ምህረት ዝግጅታችን ጀመረ። የኤርትራ ማስተዋቂያ ሚኒስትር የማነ ገብረ መስቀል ማታለልና ውሸት የህዋት መለያች ናቸው ሲሉ ከሰዋል። ሚኒስትሩ ይህንን ያሉት የህዋት ቃል አቀባይ አቶ ጌታቸው ረዳ ትላንት በትዊተር ገጻቸው ላይ ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል የሚል ትዊት ካሰፈሩ በኋላ ነው። ይህንን የተመለከተ ዘገባ በአብይ ርዕስ ይዘንላችኋል። በሌላ ዜና ደራሽ ውስጥ ሁለት ሰዎች ተገደሉ።
ተጠርጣሪ ወንጀለኛን አገኘን በሚል ቶፕ የተፋፋፈ አንድ ተጠርጣሪ ሞተ። በመሃል አንድ ፖሊስም ህይወቱ ተሰዋ።
ተደራጅቶ በመደበኛ ፖሊስ አባሎች ላይ ባልጠበቁት ሁኔታ ቶክስ ከፍታል። በዚህ ቶክስ ሊውጥ አንድ የወረዳው ፖሊስ አባል ተሰውቷል። እንደዚሁም አንድ ከሽፍቶች አንድ ተፈላጊ ተሰውቷል ተገላል።
አስቀድሞ የሰማችኋቸው የደራሼ ከተማ ነዋሪ ናቸው። ተከትሎ የሰማችኋቸው ደግሞ ለፖሊስን ምላሽ ነው። የዚህንም ዘገባ ዝርዝር በመጽሔት ዝግጅታችን ይዘንላችኋል። ሌሎች በርከት ያሉ ቅንብሮችንም እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ግርማ ደገፋውና ሲሳይ አሸናፊ በምስልና ድምጽ ቅንብር፣ እንዲሁም አበባየው ገበያው የዌብና ማህበራዊ ገጽ ፕሮዲውሰራችን ናት። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የዓለም ቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ጋር በመተባበር ዛሬ በመቀሌ 10 አምቡላንሶችና ሌሎች 5 ተሽከርካሪዎችን አበርክቷል። በርክክቡ ስነ ስርዓት ላይ የኢትዮጵያ ቀይ መስቀል ፕሬዝዳንትና የትግራይ ክልል የቀይ መስቀል ቅርንጫፍና የክልሉ የጤና ቢሮ ኃላፊዎች ተገኝተዋል። አምቡላንሶቹ ታካሚዎች ላይ በመጓጓዣ እጥረት ሲደርስ የቆየውን ከባድ ችግር ለመቅረፍ ተስፋ የሚሰጥ መሆኑን ባለስልጣናቱ ጠቅሰዋል። የትግራይ ክልል የጤና ቢሮ ኃላፊ ዶክተር አማኑኤል ኃይሌ የመጡት አምቡላንሶች በተለይ የማዋለድ አገልግሎት የሚያስፈልጋቸውን ነፍሰ ጡር ሴቶች ለማጓጓዝ እንደሚረዱ ገልጸው ተጨማሪ አምቡላንሶች ይመጡልናል ብለን ተስፋ እናደርጋለን ብለዋል። ባለፈው ቅዳሜ በአዲስ አበባ ቦሌ አውሮፕላን ጣቢያ ላይ ታስረው የነበሩትና የተለቀቁት ኢትዮጵያዊ አሜሪካዊው የትልቅ ኩባንያ ባለቤት አቶ ተሺታ ቱፋ ትናንት ማክሰኞ ወደ መኖሪያቸው ወደ ሚኒሶታ መመለሳቸው ታውቋል። አቶ ተሺታን በሚኒያፖሊስ ሴንት ፖል አውሮፕላን ጣቢያ ቤተሰቦቻቸውና የማህበረሰባቸው አባላት አቀባበል አድርገውላቸዋል። ዛሬ ቪኦኤ ያነጋገራቸው በመቶች የተቆጠሩ ሰራተኞችን የሚያስተዳድረው ሜትሮፖሊታን ትራንስፖርቴሽን ኔትወርክ ኩባንያ ባለቤት የሆኑት አቶ ተሺታ በደህና መግባታቸውን ገልጸው ስለ ጉዳዩ በዝርዝር ለመናገር ግን ለጊዜው ዝግጁ እንዳልሆኑ ጠቅሰዋል። አቶ ተሽታ ከእስር ተለቀው ወደ አሜሪካ እንዲመለሱ የሚኒሶታ ባለስልጣናት እንዲረዱ ቤተሰቦቻቸው ጠይቀው እንደነበረ ሲታወስ፣ የሚኒሶታ ሴኔተር ኤሚ ክሎበቻር በትዊተር ባወጡት ጽሑፍ ጽህፈት ቤታቸው ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣናት ጋር ሲነጋገርበት እንደነበረ ጠቅሰው ተለቀው ወደ ቤታቸው መመለስ ላይ የመሆናቸው ዜና እፎይታ ሰጥቶኛል ብለዋል። ስለ አቶ ተሽታ እስር ጉዳይ ቪኦኤ ከኢትዮጵያ መንግስት ማብራሪያ የጠየቀ ሲሆን እስካሁን ምላሽ አላገኘም። እንደ አውሮፓውያን አቆጣጠር በ1992 ዓ.ም በፖለቲካ ስደተኝነት ወደ አሜሪካ የመጡት አቶ ተሽታ ከእቃ ማጠብ ስራ ተነስተው ብዙ ሚሊዮን ዶላር የሚያንቀሳቅስና በመቶዎች የተቆጠሩ ሰራተኞች ያሉት የትራንስፖርት ኩባንያ ለማቋቋም የበቁ ሰው ናቸው። ሶማሊያ ውስጥ ዛሬ ረቡዕ በተፈጸሙ ሁለት በመኪና ላይ የተጠመዱ አጥፍቶ ጠፊ ቦምብ ጥቃቶች ቢያንስ 10 ሰዎች መገደላቸው ተገለጠ። አጥፍቶ ጠፊዎቹ ኢላማ ያደረጉት የመንግስቱ ኃይሎች የአልሸባብ ታጣቂዎችን እያጠቁ በሚገኙበት አካባቢ ያሉ ወታደራዊ ተቋማትን እንደነበረ የሀገሪቱ ፖሊሶች አስታውቀዋል። ጥቃቱ ንጋቱ ላይ የደረሰው ሂራን ክፍለ ግዛት ማሃስ የሚባል ወረዳ ውስጥ ሲሆን ነዋሪዎች ለአሶሲየትድ ፕሬስ በሰጡት ቃል ፍንዳታው በከተማዋ ዙሪያ ከተሰማ በኋላ ብዙ ወታደሮችና አብረዋቸው የነበሩ ጋዜጠኞችን ጭምር ከጥቃቱ ቦታ አውጥተናል ብለዋል። ሁለቱ ፈንጂ የተሞሉ መኪናዎች ሲቪሎች በሚበዙበት አካባቢ መፈንዳታቸውን ነው የፖሊስ ባለስልጣኑ የገለጹት። አልሸባብ ለጥቃቱ ኃላፊ ነኝ ብለዋል። በሌላ የሶማሊያ ዜና በሶማሊያ የሚገኘው የአፍሪካ ህብረት ሰላም አስከባሪ ኃይል 3 አባላት በዩጋንዳዊ ባልደረባቸው ተተኩሶባቸው መገደላቸውን የዩጋንዳ የጦር ኃይል አስታወቀ። የዩጋንዳ የመከላከያ ኃይሎች ቃል አቀባይ ብርጋዴር ጀነራል ፌሊክስ ኩላይጌ በሰጡት መግለጫ ወታደሩ ሰኞ ጠዋት ከንቅልፉ ብድግ ብሎ ባልደረቦቹ ላይ ጥይት አርከፍክፎባቸዋል ብለዋል። አራቱም የሞቃዲሾ የአውሮፕላን ጣቢያ ጥበቃ አባላት እንደነበሩም ነው ባለስልጣኑ የገለጹት። አጥቂው በቁጥጥር ስር መዋሉንና ወደ ዩጋንዳ ተወስዶ የጦር ፍርድ ቤት እንደሚቀርብ አክለው ገልጸዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው። በማላዊ የትምህርትና የጤና ጥበቃ ጉዳይ መብት አራማጆች መንግስት የኮሌራ ወረርሽኝን ለመግታት በሚል ሁለት ከተሞች ውስጥ የሚገኙ ትምህርት ቤቶችን መዝጋቱን እየነቀፉ ነው። በቆሻሻ ውሃ አማካይነት በባክቴሪያ በሚዛመተው ተውሳክ በማላዊ 18,000 ሰዎች የተያዙ ሲሆን ካለፈው መጋቢት ወር ወዲህ ብቻ 600 የሚሆኑ ሰዎች ሕይወታቸው አልፏል። ላሜክ መሲና ከብላንታየር ያስተላለፈውን ዘገባ እንግዶ ወልዴ ያቀርበዋል።
በአገሪቱ ፕሬዝደንት የተቋቋመው የኮሮና ቫይረስ እና የኮሌራ ወረርሽኝ ግብረ ኃይል ባለፈው ሰኞ ባወጣው መግለጫ በአገሪቱ መዲና ሊሎንግዌ እና በንግድ ማዕከሏ ብላንታየር ያሉ ትምህርት ቤቶች መዘጋታቸውን አስታውቋል። ካለፈው መጋቢት ጀምሮ እስከ ሰኞ ድረስ ተውሳኩ 620 ሰዎችን ገድሏል። 18,222 ደግሞ በበሽታው ተይዘዋል። ኩምቢዜ ቺፖንዳ የግብረ ኃይሉ ተባባሪ ሊቀመንበር ሲሆኑ የአገሪቱ የጤና ጥበቃ ሚኒስትርም ናቸው። ውሳኔ ላይ የተደረሰው የኮሌራ ወረርሽኙ በሁለቱ ከተሞች በጣም እየጨመረ በመምጣቱ ነው ብለዋል።
ባለፉት 7 ቀናት ብቻ 2773 ሰዎች በበሽታው ሲያዙ 137 ደግሞ ሕይወታቸው ማለፉን መዝግበናል። ከዚህ ውስጥ 792 የተያዙትና 36 የሞቱት በብላንታየር ነው። በሊሎንግዌ ደግሞ 536 ሲያዙ 36 ሰዎች ደግሞ ሕይወታቸው አልፏል።
በማላዊ የትምህርትና የጤና መብት አቀንቃኞች ትምህርት ቤቶቹ እንዲዘጉ የተደረገበት ወቅት ትክክል አይደለም ባይ ናቸው። ሃስቲንግስ ሞሉኮ በማላዊ የግል ትምህርት ቤቶች ማህበር ባላደራ ናቸው።
The playing field is not level. It is schools in Blantyre.
በብላንታየር እና ሊሊንግዌይ ያሉት ትምህርት ቤቶች ናቸው የተዘጉት። ሌሎች ቦታዎች ያሉት ግን አሁንም ይማራሉ። በኋላ ግን ሁሉም አንድ ላይ ፈተና ይወስዳሉ። እናም በሁለቱም ከተሞች ያሉት ተማሪዎች ትምህርታቸውን ለመጨረስ በቂ ጊዜ አይኖራቸውም።
ሞሎኮ ጨምረው እንዳሉት ኮሌራ ከሌላ ቦታ ይልቅ በትምህርት ቤት ይበልጥ ስለመራባቱ ሳይንሳዊ ማስረጃ የለም። የትምህርት ሚኒስቴር በበኩሉ በተዘጉ ትምህርት ቤቶች ያሉ ተማሪዎች ልክ በኮሮና ወረርሽኝ ወቅት እንደተደረገው በርቀት ትምህርት እንዲከታተሉ ተደርጓል።
የዩክሬን ኃይሎች በምስራቅ ዩክሬን ሩሲያ በያዘችው ከተማ በሚገኘው ወታደራዊ ሰፈር ላይ ባካሄዱት ጥቃት ከባድ ጉዳት የደረሰው ሩሲያ ወታደሮቿ በሚቀመጡበት አቅራቢያ የጥይትና የሌላም ተተኳሽ ክምችት ስለነበራት ሊሆን ይችላል ስትል ብሪታንያ ተናገረች። የብሪታንያ የመከላከያ ሚኒስቴር ዛሬ በትዊተር ባሰፈረው ግምገማው የደረሰው ጉዳት ከባድ የሆነው በጥቃቱ በመሳሪያና ጥይት መጋዘኑ ላይም ፍንዳታ በመድረሱ ሳይሆን አልቀረም ብሏል። አያይዞም ሩሲያ ዩክሬንን ከመውረሯን በፊት የጥይት ክምችቶቿን አደጋ በማያደርስ መንገድ ያለማስቀመጥ ታሪክ እንዳላት ይታወቃል ያለችው ብሪታንያ ይህ ተገቢ ያልሆነ አሰራሯ በሰዎቿ ላይ ከባድ ጉዳት እንዲደርስ አስተዋጽኦ አለው ስትል አክላለች። የሩሲያ ጀነራል ሰርጌይ ስርቪኮቭ በጥቃቱ የተገደሉት ወታደሮች ቁጥር ከ63 ወደ 89 ከፍ እንዳለ ዛሬ በሰጡት መግለጫ አስታውቀዋል። በመጨረሻም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት 5 አዳዲስ አባላትን ትናንት በይፋ ተቀብሏል። ባለፈው ሰኔ ወር ያለምንም ተቃውሞ ለቀጣዩ የሁለት ዓመት ጊዜ ለምክር ቤቱ አባልነት የተመረጡት ኤኳዶር፣ ሞዛምቢክ፣ ጃፓን፣ ማልታ እና ስዊዘርላንድ ትናንት መቀመጫቸውን ይዘዋል። አዲሶቹ አባላት እንደ አውሮፓውያን አቆጣጠር በታህሳስ መጨረሻ የአባልነት ጊዜያቸው ያበቃውን ኬንያን፣ አየርላንድን፣ ህንድን፣ ሜክሲኮንና ኖርዌይን ተክተዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከተቀሩት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታዬን ለዓለም ዜናዎች እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ የዛሬ ሮብ ይቅርታ ታህሳስ 26 2015 ዓ.ም ዝግጅታችንን ነው በመከታተል የምትገኙት።
ለጠቅላላ ጉባኤ የቀረም ነው በግማሽ ጊዜ ዳኛ ላይ እኔና አውስትራሊያ የጠቅላይ ፍርድ ቤት ዳኛ ነች፣ ሴት ዳኛ ናቸው፣ ሲኒየር ዳኛ ናቸው፣ በዳኝነት ረጅም ጊዜ ያገለገሉ ናቸው። ዲ ድምጽ ሲሰጥ እኔ ወደ 97 ሀገሮች ለኔ ነው ድምጽ የሰጡት፣ ወደ 90 ሀገሮች ደግሞ ለአውስትራሊያው እጩ ነው ድምጽ የሰጡት፣ ወደ 3 ሀገሮች ደግሞ ድምጽ ታቅቦን ያደረጉት። በዚህ መሰረት ነው እንግዲህ እኔ አብላጫውን ድምጽ አግኝቼ ሹመቴ ሊጸድቅልኝ የቻለው ማለት ነው።
በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በተቋሙ የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ እንዲያገለግሉ ሆነው የተሾሙት የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ሰለሞን አረዳ ናቸው። ለምሽቱ እንግዳ አድርገን ይዘናቸዋል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንድትከታተሉን ጋብዛችኋለን። አሁን ለዕለቱ ወደ ያዝ ነው የአብይ ርዕስ ዘገባችን እንለፍ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ማታለልና ውሸት የህዋት መለያዎች ናቸው ሲሉ ከሰዋል። ሚኒስትሩ ይህንን ያሉት የህዋት ቃል አቀባይ አቶ ጌታቸው ረዳ ትላንት በትዊታቸው ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል ማለታቸውን ተከትሎ ነው። በኢትዮጵያ የሰላም መንገድ ላይ የቆሙ አጥፊዎች ከድርጊታቸው እንዲታቀቡ ማድረግ እንደሚገባም ተቅሰዋል። አቶ የማነ በትዊታቸው የአቶ ጌታቸውን የትዊተር መልእክት በቀጥታ ባይጠቅሱም ህዋትን የሰላም ሻምፒዮን መስሎ እየታየ ነው ሲሉ ከሰዋል። ኬኔዲ አባተ ዝርዝሩን ይዟል።
የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ማታለልና ውሸቶች የህወሓት መለያዎች ናቸው ሲሉ በአጽንኦት ገልጸዋል። አቶ የማነ በትዊተራቸው ይህን ያሉት የህወሓት ቃል አቀባይ አቶ ጌታቸው ረዳ በኢትዮጵያ የሰላም መንገድ ላይ የቆሙ አጥፊዎች ባሏቸው አካላት ላይ ቁጣችንን ማሳየት አለብን ካሉ ከአንድ ቀን በኋላ ነው። አቶ ጌታቸው ረዳ በትናንት ትዊታቸው ትክክለኛ አእምሮ ያላቸው ወይም በጤናማ መልኩ የሚያስቡ ሰዎች ሰላም ማስፈን አስፈላጊነትን፣ ተፈናቃዮችን ወደ ቤታቸው የመመለስ፣ በሰላም መንገድ ላይ የቆሙትን አጥፊዎች እንዲታቀቡ ማድረግን ለመቀበል አይቸገሩም ብለዋል። ነገሮች ወደ መደበኛነት እንዲመለሱ ለማረጋጋት የሚደረጉ ተግባራት ሁሉ እንደ ነውር መቆጠር አልነበረባቸውም ያሉት አቶ ጌታቸው ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል ሲሉ ማክለዋል። ቀጥለውም በግልጽ ማንነታቸውን ባይጠቅሱም በኢትዮጵያ አንዳንድ ክፍል ያሉ አበረታች ደጋፊዎቻቸውም ለአምባገነኑ ትኩረት ሰጡ ይመስላሉ ብለዋል። ለእንደዚህ አይነት ተግባር ቁጣችንን ማሳየት አለብን፣ ሰላም ብቻኛው ጨዋታ ነው ሲሉም ነው አቶ ጌታቸው የገለጹት። የኤርትራው የማስታወቂያ ሚኒስትር የማነ የአቶ ጌታቸውን የትዊተር መልእክት በቀጥታ ባይጠቅሱም ለሁለት ዓመታት የትጥቅ ጦርነት ካደረገ በኋላ ህወሓት እንደተጠበቀው ዛሬ የሰላም ሻምፒዮን መስሎ እየታየ ነው ብለዋል። የህወሓት አጭበርባሪ መሪዎችና ደጋፊዎቹ ተጨማሪ አስጸያፊ ውሸቶችን በማሰራጨት ላይ ናቸው ሲሉም ከሰዋል። ባለፈው ጥቅምት ወር መጨረሻ ላይ ከኢትዮጵያ መንግስት ጋር የሰላም ስምምነት በተፈራረመው በህወሓትና በኤርትራ መንግስት ባለስልጣናት መካከል ያለው መወነጃጀል የቀጠለው የስምምነቱ የትግበራ ሂደት በተሻለ ምዕራፍ ላይ እንደሚገኝ እየተገለጸ ባለበት ወቅት ነው። በሁለቱ ወገኖች መካከል ያለው መወነጃጀል በዚህ ሂደት ላይ አሉታዊ ተጽዕኖ ያሳድር ይሆን? ከዚህ አንጻርስ ቀጣይ ሁኔታ ምን ሊሆን ይችላል? የፖለቲካ ተንታኞችን በማነጋገር በቀጣይ ዘገባ እንመለስበታለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የአረቡ ምሽት ዝግጅታችንን ነው። ወደ መጽሔቱ ዝርዝር እናልፋለን። በደቡብ ክልል መንግስት መደበኛ ፖሊሶችና በደራሼ ልዩ ወረዳ ነዋሪዎች መካከል በተቀሰቀሰ ግጭት ሁለት ሰው መገደሉን በቦታው ነበርን ያሉ ነዋሪዎች ለአሜሪካ ድምጽ ተናግረዋል። የክልሉ ፖሊስ ኮሚሽን አንድ የፖሊስ አባልና በወንጀል ይፈለግ ነበር ያሉት አንድ ግለሰብ መገደላቸውን ገልጸው ችግሩ የተፈጠረው በወንጀል ተጠርጥረው የሚፈለጉ ሰዎችን ለማስመለጥ የፈለጉ ቡድኖች በፈጠሩት ሁከት ነው ብለዋል። ዮናታን ዘብዲዮስ የዚህን ዘገባ ዝርዝር ያስደምጠናል።
የደራሽ ልዩ ወረዳ የአታያ ቀበሌ ነዋሪ አቶ ገነነ ጌታሁን በፖሊስና በቀበሌው ነዋሪዎች መካከል ተፈጠረ ባሉት ግጭት ሁለት ሰዎች መገደላቸውን ተናግሯል።
12 ሰዓት አካባቢ ላይ ተጠርጣሪ ወንጀለኞች አሉ ተብሎ ፖሊሶች፣ ምድብተኛ ፖሊሶች እና ሌሎችም እኛ ጋር ገብቶ ነበር። ከዛ ምሽት ወደ 12 ሰዓት አካባቢ ነው እንዴት እንደሆነ እዛው ተጠርጣሪ ወንጀለኛን አገኘን በሚል ተኩስ እየተተኮሰ አንድ ተጠርጣሪም ሞተ። በመሀል አንድ ፖሊስም ህይወቱ ተሰዋ። በማግስቱ ደግሞ ህዝቡ ሸሽቶ ድንገት የህግ አካልም ስለተሰዋ ድንገት ሌላ ነገር ሊመጣብን ይችላል በሚል አካባቢውን ለቀቀ። የክልሉ የጸጥታ ኃይሎች ልዩ ኃይሎች ደግሞ ገብቶ በየግለሰብ ቤቶች ገብቶ በር እየሰባበሩ ሆነ ንብረት ላይ ጉዳት አድርሰዋል። ዘረፉትን ዘረፉ፣ አንዳንዱ ደግሞ በመሬት ላይ በጥንት ነው ደረጉ።
የተፈጠረውን የጸጥታ ችግር ተከትሎ 4000 ደርሳሉ ካሉት የቀበሌው ነዋሪዎች ውስጥ አብዛኞቹ ወደ ሌላ አካባቢ መሸሻቸውን ገለጹት።
አካባቢው እንግዲህ አሁን ለጊዜው ህዝቡ አሁንም ወደ ቀየው አልተመለሰም። በስጋት ሴቶች እና ህጻናት ብቻ ናቸው ሰፈር ላይ ያሉ። አሁን ሰው ስጋት ላይ ስለሆነ ገብተው ያው ህጋዊ አካል ሲገባ ምናልባት የማረጋጋት ስራ ይሰራል እንጂ ከገቡ ያው እየተኮሱ ሰውንም ደግሞ አለ ቦታ ይዘው እየቀጠቀጡ ከጥቅም ውጭ ስለሚያደርጉ ሰው በስጋት ያው ሸሽቷል። ጫካና ማሳ አካባቢ ነው ያለ።
አቶ ተስፋዬ ስንታየው የተባለው ሌላ የወረዳው ነዋሪ በበኩላቸው ለወራት ተረጋግቶ የነበረው የወረዳው የጸጥታ ችግር እንደገና መቀስቀስ ከዞን መዋቅር ጥያቄ ጋር እያያዛል ይላሉም።
ታውቁ ያሉት ህዝቡን እየረበሹ ያሉት ያው የኛው የመንግስት አካላት ነው። በተለይ ልዩ ኃይልና ፌደራል ፖሊሶች ናቸው። ጸጥታ ሰላማዊ አካባቢው ጸጥታ እንዳይኖር ሰላም እንዳይኖር ህዝቡን እያባረሩ ወንጀለኛ እንፈልጋለን እያሉ ህዝቡን እያባረሩ ህዝቡን ያው ወንጀለኛ እንፈልጋለን ብሎ ህዝቡ ላይ አደጋ እያደረሱ ነው። በአንድ በዱላ በተባለ ሁለተኛ ደግሞ በጥይት እየመቱ ይዞ እየገረፉ በፍጥኝ እያስሩ ሰውን እያሰቃዩ ነው አሉት።
የክልሉ ፖሊስ ኮሚሽነር አለማየሁ ማሞ አንድ የፖሊስ አባልና በወንጀል የሚፈለግ ሌላ ግለሰብ መገደላቸውን ለአሜሪካ ድምጽ አረጋግጧል።
አንድ አታያ የምትባል ቀበሌ ላይ የተመደቡ የመደበኛ የልዩ ወረዳው ፖሊስ አባሎች አሉ። በሁሉም አካባቢ ላይ መደበኛ ፖሊስ ወደ አርሶ አደሩ ገብቶ ተመድቦ ስራ እየሰራ ነው ያለው በሰላማዊ። እነዚህ ወደ ቀጠናው የተመደቡ የፖሊስ አባላት እነዚህ የፍርድ ቤት መያዣ ትዕዛዝ የወጣባቸው ሰዎች ይዞ ለህግ ያቀርባሉ። በዚህ ተልእኮ አታያ ቀበሌ ላይ ያሉ የፖሊስ አባላት 3 ተፈላጊ ሰዎችን አውለዋል። እነዚህም ደግሞ ሰዎችን ወደ ማዕከል ከመላካቸው በፊት እዛው ቀበሌ ላይ ይዘው ያሉ እነዚህ ቡድን የሆኑ ተፈላጊዎች ተደራጅተው በመደበኛ ፖሊስ አባሎች ላይ ባልጠበቁት ሁኔታ ተኩስ ከፍታሉ። በዚህ ተኩስ ልውውጥ አንድ የወረዳው ፖሊስ አባል ተሰውቷል። እንደዚሁም አንድ ከሽፍቶች አንድ ተፈላጊ ተሰውቷል፣ ተገሏል። ስለዚህ በዚህ መልክ አንደኛው ከተያዘው ሲያመልጥ አንደኛው ተይዞ ለህግ የቀረበበት ሁኔታ ያለው።
የክልሉ የጸጥታ ኃይል ከፌደራል ፖሊስ ጋር በመቀናጀት ክስ ተመስርቶባቸው በሌሉበት የተመሰከረባቸውን ወንጀለኞች በቁጥጥር ስር ያዋል መሆኑን አስታውቀው ችግሩ የተፈጠረውም እነዚህ ወንጀለኞች እንዳያዙ የሚያደርጉና ለማስመለጥ የሚፈልጉ ቡድኖች በፈጠሩት ሁከት ነው ብሏል።
ፌዴራል አቃቤ ሕግም የፌዴራል ፖሊስ መርማሪዎችም ድረስ ካሉ ተመሳክሰው ምርመራዎችን አጣርቷል። በርካታ ተጠርጣሪዎችንም በቁጥጥር ስር ውሏል። በርካታዎቹ ደግሞ እስካሁን ድረስ በቁጥጥር ስር ያለዋሉ የአካባቢ ነዋሪ ማህበራዊ ኑሯቸውን እያቃወሱ ያሉ ቡድኖች አሉ። ስለዚህ ይህንን ከወጥ ቡድን ወደ ህግ እንዲቀርብ ከማድረግ አንጻር በአካባቢ ውስጥ ሰፊ ስራ ሰርቷል። በአጭር ጊዜ ውስጥ በቁጥር ከ50 በላይ ተፈላጊዎች የተመሰከረባቸው የፌዴራል ፖሊስና አቃቤ ህግ አጣርቶ ተፈላጊ ናቸው ብለው ፍርድ ቤት ተፈላጊ የሆኑ አካላት ጭምር በእስር ውለዋል።
በደራሼ ልዩ ወረዳ ከዞን መዋቅር ጥያቄ ጋር በተያያዘ በተነሳ ግጭት የወረዳው ባለስልጣናትን ጨምሮ ብዙ ሲቪሎች መገደላቸውን እንደዚሁም የአካባቢውን ሰላም በማወክ የተጠረጠሩ በመቶዎች የሚቆጠሩ ሰዎች መያዛቸውን መዘገባችን ታውሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባችን ስንወስዳችሁ ወደ ቤንሻንጉል ነው የምናመራው። በቤንሻንጉል ጉሙዝ ክልል ሲንቀሳቀሱ የነበሩ ታጣቂዎች ከክልሉ መንግስት ጋር ሰላም ፈጥረው ወደ ከተማ ከተመለሱ በኋላ በከተማው ሰላም መስፈኑን አንዳንድ የከማሽ ከተማ ነዋሪዎች ተናገሩ። በሌላ በኩል የቦሮ ዲሞክራሲያዊ ፓርቲ ቦዴፓ የታጠቁ ኃይሎች ከገቡ ወዲህ በቤንሻንጉል ጉሙዝ ክልል ውስጥ አንጻራዊ ሰላም መስፈኑን አረጋግጠዋል። ፓርቲው በክልሉ ሳይካሄድ የቀረው የሰኔ 2013 ዓመተ ምህረት አጠቃላይ ምርጫ እንዲካሄድም አሳስቧል። በብሔራዊ ምርጫ ቦርድ የክልሉ ጽህፈት ቤት ምርጫ ባልተካሄደባቸው አካባቢዎች በቅርቡ ምርጫ ለማካሄድ የተያዘ መርሃ ግብር እንደሌለ አስታውቋል። የዚህን ዘገባ ዝርዝር ናኮር መልካ እንደሚከተለው ይዞታል።
በቤኒሻንጉል ጉሙዝ ካማሺ ከተማ ውስጥ እንደሚኖሩ በስልክ የገለጹልን አንዳንድ ነዋሪዎች በክልሉ መንግስትና ታጥቀው ይንቀሳቀሱ በነበሩ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴንና ቤኒሻንጉል ህዝቦች ነጻነት ንቅናቄ በሄንን ሸማቂ ቡድኖች መካከል ባለፉት ጥቂት ወራት ውስጥ የሰላም ስምምነት ተፈራርመው በሰላማዊ መንገድ ከገቡ በኋላ ሰላም ሰፍኗል ሲሉ ለአሜሪካ ድምጽ ገልጸዋል። በካማሺ ሆስፒታል ውስጥ ባለሙያ መሆናቸውን የገለጹት አቶ ሙለታያና በአሁኑ ጊዜ በከተማውና ካማሺ ዞን ውስጥ ስላስተዋሉት የሰላም ሁኔታ ገልጸዋል።
ሰላም ሆኖ ታጣቂዎቹ ወደ የኑሯቸው መግባት የጀመሩና ከዛ ጊዜ ጀምሮ ከተማውም ሆነ ወረዳው በጣም አንጻራዊ የሚባል ሰላም ነው ያለ። የጥይት ድምጽ አንሰማም ነበረ። ያው ሆስፒታል እንደመስራቴ መጣን ቁስለኞች ይመጡ ነበረ። በጥይት በሚጎዱ ሰዎች በተደጋጋሚ የሚመጡበት ነበረ። አሁን ላይ ምንም አይነት የለም። ትራንስፖርትም ከዞኑ በአምስቱም ወረዳ ይሄዳል። አሁን ላይ መኪና ህዝቡም እየተንቀሳቀሰ ነው፣ እየተገበያዩ ነው።
በዚህም ሳቢያ በሆስፒታል ውስጥ የሚገለገሉ ሰዎች ቁጥር መጨመሩን አክለው አብራርተዋል።
ሰዎች ታካሚዎች ወደ ሆስፒታል እየመጡ ነው። በተለይ እናቶች ለመውለድ በዞኑ ውስጥ ያለው ሆስፒታል ይሄኛው ነው፣ የከማሽ መጀመሪያ ደረጃ ሆስፒታል ብቻ ነው እና የጸጥታ ችግር በነበረበት ጊዜ የከማሽ ከተማ ዙሪያ ብቻ ነበረ አገልግሎት ስንሰጥ የነበረ እንጂ ከሌሎቹ ከአራቱ ወረዳ እንደገናም ደግሞ ከካማሽ ወረዳ ግማሹ የሚሆን አይመጡም ነበረ ለሕክምና። ሁሉም ቦታ ላይ በሪፈራል እየመጡ አገልግሎት እያገኙ ያለበት ነው።
ሌላዋ የካማሺ ነዋሪም አሁን ሰላም ወርዷል ሲሉ ተከታዩን ተናግረዋል።
አሁን በዚህ ሰዓት ያለው ጥሩ ሁኔታ ላይ ነው የሚገኘው። አሁን የታጠቁ ኃይሎች ከገቡ በኋላ ሁሉም ነገር ወደ ቦታው ተመልሶ ሁሉም ሰው በሰላም ነው የሚኖረው ከተማ ውስጥ ማለት ነው። ምንም ችግር የለም። እዚህ አካባቢ እንዲቀጥል ለማድረግ ደግሞ ምንድን ነው የሚያስፈልገው? አንደኛ ህዝብና መንግስት አንድ እጅ ሆኖ አንድ ላይ በቃ ወንጀልን ለማከላከል መነሳሳት ነው መሆን ያለበት።
በሌላ በኩል በክልሉ የሚንቀሳቀሰው ቦሮ ዲሞክራሲያዊ ፓርቲ ቦዴፓ የታጠቁ ኃይሎች ከመንግስት ጋር ስምምነት ፈርመው በሰላማዊ መንገድ ከገቡ ወዲህ በቤኒሻንጉል ጉሙዝ ክልል ውስጥ አንጻራዊ ሰላም ሰፍኗል ሲል አስታውቋል። የቦዴፓ ፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ ለአሜሪካ ድምጽ ይህንን በተመለከተ ተናግረዋል።
አሁን በክልሉ ከባለፉት ዓመታት የተሻለ አንጻራዊ ሰላምና መረጋጋት አለ። አክቲቭ ግጭት የለም። የመንግስት አገልግሎትም ሪስቶር እያደረገ ነው። አንጻራዊ ሰላምና መረጋጋት አለ በክልሉ ውስጥ። የሰላም ስምምነቱ ውጤት አምጥተዋል ብለን ነው የምንገመግመው።
ነገር ግን ፓርቲያቸው ታጣቂዎቹ በሌሎች የስራ ዘርፎች እንጂ በጸጥታ ዘርፍ ውስጥ መሰማራት የለባቸውም የሚል አቋም እንዳለው አስታውቀዋል።
የክልሉ መንግስት ከታጣቂዎች ጋር ስምምነት ሲፈጽም ይህ የመጀመሪያው ጊዜ አይደለም። ከዚህ በፊትም 3 እና 4 ጊዜ ስምምነቶችን አድርጓል። ከስምምነት በኋላ ታጣቂ ቡድኖች አብዛኞቹ መጀመሪያውንም ከጸጥታ መዋቅሩ ሸሽተው የሄዱ በመሆኑ ከታድሶ ስልጠና በኋላ ተመልሰው ፖሊስ በልዩ ኃይል በጸጥታ በፌዴራል ፖሊስ መዋቅር ውስጥ የመግባት ልምድ አለ እዚህ ክልል ውስጥ። ስለዚህ ያን ተመሳሳይ ስህተት መስራት የለብንም። አሁን ትጥቁን ከፈታ በኋላ ሰልጥኖ በሙያው ሌላው የልማትና ሌላው ማህበራዊ ጉዳይ ላይ መሰማራት ይችላል። ከዚህ ባለፈ ግን ተመልሶ ጸጥታ አስከባሪ ሊሆን የሚችል አይደለም። ህብረተሰቡም ስነ ልቦና ይሄ አደጋ ስለሆነ ጥንቃቄ ይደረግ ነው የኛ አቋም።
በዚህ ዙሪያ የተጠየቁት የክልሉ ፖሊስ ኃላፊ ኮማንደር ሀሩን ዑመር ስለ መግለጫውም ሆነ ታጣቂዎቹ ስለሚመደቡበት የሥራ ዘርፍ መረጃ የለኝም ሲሉ አጭር ምላሽ ሰጥተዋል። ከክልሉ ጸጥታና ሰላም ግንባታ እንዲሁም ኮሙኒኬሽን ኃላፊዎች ተጨማሪ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በተጨማሪም ቦዴፓ ሰሞኑን ባወጣው መግለጫ በክልሉ በርካታ አካባቢዎች በሰላም ችግር ሳቢያ በሰኔ 2013 ዓ.ም ምረት ሳይካሄድ የቀረው ምርጫ እንዲካሄድ ጠይቋል ሲሉ አቶ ዮሐንስ አብራርተዋል።
የባለፈው ዓመት ምርጫ አልተካሄደም በእኛ ክልል
2013 ሰኔ ላይ።
አዎ፣ በጸጥታ ችግር ምክንያት ምርጫው በቤኒሻንጉል ጉሙዝ ክልል ስላልተካሄደ ክልላዊ መንግስት አልተመሰረተም። ከ80 እና 90% በላይ ምርጫ አልተካሄደም። ስለዚህ የክልል መንግስት አልተመሰረተም። አሁን ስልጣን ላይ ያለው የክልሉ መንግስት በ2007 ምርጫ የተመረጠና የስልጣን ጊዜው ያበቃለት ነው። ስለዚህ በህዝብ የተመረጠ አመራር የሚሰጥ አስተዳደር መኖር ስላለበት በ2012 የፌዴሬሽን ምክር ቤት ትርጉም ስልጣኑ የተራዘመለት የክልሉ ምክር ቤት ከዚህ በላይ ሊቆይ ስለማይገባው የኢትዮጵያ ብሔራዊ ምርጫ ቦርድ በአጭር ጊዜ ውስጥ በክልሉ ውስጥ የክልል ምክር ቤትና የአካባቢ ምርጫ እንዲደረግ ማድረግ አለበት የሚል ነው የኛ አቋም።
በብሔራዊ ምርጫ ቦርድ የክልሉ ምርጫ ጽህፈት ቤት ኃላፊ አቶ ታደሰ ለማ በአሁኑ ጊዜ በክልሉ ምርጫ ለማካሄድ የተያዘ መርሃ ግብር አለመኖሩን ገልጸዋል።
ቦሮ ያለው አንጻራዊ ሰላም ሰፍኗል፣ አሁን ምርጫ ማካሄድ ይችላል ብሎ መግለጫ ወጥቶ እንደሆነ እሱን አሁን አዎ አንጻራዊ ሰላም ሰፍኗል ማካሄድ እንችላለን ብዬ ማለት አልችልም። ምርጫ ቦርድም የራሱ ውሳኔ ስለሚኖረው የአንድ ፓርቲ መግለጫ ነው አሁን የሰማ ነው። በዚህ ጊዜ ምርጫ እናካሄዳለን አዎ ሰላም ሰፍኗል ብሎ ምርጫ ቦርድ የገመገመው ወይ ደግሞ የወሰነው ውሳኔ የለም።
ቦዴፓ የተፈናቀሉ ዜጎች ወደ ቀያቸው እየተመለሱ በመሆናቸው ፓርቲያቸው እንደሚደግፍ አመልክተው ባለመረጋጋቱ ጊዜ የወደሙ መሰረተ ልማቶች ግንባታ ከፍተኛ ትኩረት ይፈልጋል ሲል አሳስቧል። በክልሉ ውስጥ ባለፉት 4 ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግስት በርካታ ተፈናቃዮችን ወደ የአካባቢያቸው እየመለሰ መሆኑን ስለመግለጹ መዘገባችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ዝግጅታችንን ነው። አሁን ወደ ተከታዩ ዘገባችን ስናልፍ የአሜሪካ ተወካዮች ምክር ቤት አፈ ጉባኤ ትላንት ሳይመርጥ ቀርቷል። አሁንም በድጋሚ በሂደት ላይ ይገኛል። የትላንትናውን ሂደት የሚዳስስ ዘገባ አስተናግተናል። አዲስ ነገር እንደመጣና እንደተጠናቀቀ የአሁኑን እናስደምጣችኋለን። እስከዚያው ግን የትላንቱን ሂደት ለመዳሰስ የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ትላንትና በዋለው ውሎ አፈጉባኤውን ለመምረጥ 3 ዙር ድምጽ ቢሰጥም ሳይሳካለት ቀርቷል። ምክር ቤቱ አብላጫ ወንበር በመያዝ የሚቆጣጠሩትን የሪፐብሊካን ፓርቲ ተወካዮች ቢሆኑም 20 የሚሆኑ ወግ አጥባቂ የፓርቲው አባላት በእጩነት የቀረቡትን ኬቪን ማካርቲን በመቃወም ድምጽ ሰጥተዋል። የቪኦኤ የምክር ቤት ዘጋቢ ካትሪን ጂፕሰን የትላንትናውን ውሎ ዳስሰዋለች። እንግዲህ ወልዴ እንደሚከተለው ያቀርበዋል።
በመቶ ዓመት ውስጥ ለመጀመሪያ ጊዜ የአሜሪካ ተወካዮች ምክር ቤት በመጀመሪያው ዙር ድምጽ አሰጣጥ አፈጉባኤውን ሳይመርጥ ቀርቷል። የምክር ቤቱ 118ኛ ጉባኤ በትናንትናው ማክሰኞ ውሎ 3 ጊዜ ድምጽ ቢሰጥም በበላይነት የሚቆጣጠረው የሪፐብሊካን ፓርቲ እጩ ኬቪን መካርቲ የሚያስፈልጋቸውን ድምጽ ሳያገኙ ቀርተዋል። ኤሊስ ስቴፋኒክ በምክር ቤቱ የሪፐብሊካን አባል ናቸው።
The people across this great nation spoke loudly and clearly that they wanted a new direction.
የዚች ታላቅ ሀገር ህዝቦች አዲስ አቅጣጫ እንደሚሹ በግልጽ ተናግረዋል። የአክራሪ ግራ ዘመም አጀንዳ እንዲያበቃ ጆ ባይደንን ተጠያቂ አድርጎ ዩናይትድ ስቴትስ ኦፍ አሜሪካን ለማዳን አዲስ አቅጣጫ ይሻሉ።
ከሶስት ድምጽ አሰጣጥና ከበርካታ ሰዓታትም በኋላ የሪፐብሊካኑ እጩ ኬቪን መካርቲ ቦታውን ለመያዝ የሚያስፈልጋቸውን 218 ድምጽ ሳያገኙ ቀርተዋል። አዲስ በሚከፈተው ምክር ቤት የሪፐብሊካኖቹ ተወካዮች በጠባብ ልዩነትም ቢሆን አብዛኛውን መቀመጫ በምክር ቤቱ ይዘዋል። ሆኖም ግን 20 የሚሆኑ የሪፐብሊካን አባላት የመካርቲን በእጩነት መቅረብ ተቃውመዋል። ከተቃወሙት አንዱ የሪፐብሊካን አባሉ ስካት ፔሪ ናቸው።
The guy that wants to be speaker agrees that Washington is broken. And he said as much.
አፈ ጉባኤ ለመሆን የሚሻሰው መንግስት ችግር ውስጥ እንደሆነ ይስማማል። ይህን በበቂ እስከ ቅርብ ጊዜ ድረስ ተናግሯል። የሚገርመው ግን ለ14 ዓመታት አመራር ላይ ሲቆይ ይህን ለመቀየር ምንም ያደረገው ነገር የለም።
መካርቲን የተቃወሙት 20ዎቹ አባላት ድምጻቸውን ለወግ አጥባቂው ሪፐብሊካን ጂም ጆርዳን ሰጥተዋል። ሌላው የሪፐብሊካን አባል ማት ጌትስ ይህን ይላሉ።
Maybe the right person for the job of Speaker of the House
ምናልባት ለአፈ ጉባኤ ስራ ትክክለኛው ሰው ስራውን በጉጉት የሚፈልገው ሰው ላይሆን ይችላል።
ሁሉም 212 የምክር ቤት የዲሞክራቲክ ፓርቲ ተወካዮች ድምጻቸውን የፓርቲው አዲስ መሪ ለሆኑት ሐኪም ጀፈሪስ ሰጥተዋል። የላቲን ዝርያ ያላቸው ዲሞክራቱ ፒት አጊላር ጥቁር አሜሪካዊውን ሐኪም ጀፈሪስን ለአፈ ጉባኤነት በእጩነት አቅርበዋል።
ማዳም ክለርክ A Latino is nominating for leader.
ክብርት ጸሐፊት በታሪክ ለመጀመሪያ ጊዜ አንድ የላቲን ሰው ይህን ምክር ቤት እንዲመራ አንድ ጥቁር ሰውን በእጩነት አቅርበዋል።
ሐኪም ጀፍሪስም ሆኑ ኬቪን መካርቲ ቦታውን ለመያዝ የሚያስፈልጋቸውን 218 ድምጽ ሊያገኙ ባለመቻላቸው ሌላ አስተራቂ እጩ መቅረብ ያለበት ይመስላል። የምክር ቤቱ አባላት ተፈጉባይ ሳይመርጡ ቃለ መሐላ መፈጸምም ሆነ ስራ መጀመር አይችሉም። ምክር ቤቱ አራተኛ ዙር ድምጽ ለመስጠት ዛሬ እኩለ ቀን ይሰበሰባል ተብሎ ይጠበቃል።
እንግዲህ እንደሰማችሁት ምክር ቤቱ ዛሬ በእኩለ ቀን ላይ ይሰበሰባል ተብሎ ይጠበቅ ነበር። ተሰብስቧል፣ የውሳኔም ተላልፏል። እንዳልነው አሁንም አልተመረጡም። እንግዲህ ዘርዘር ያሉ ዘገባዎች እንደደረሱን መልሰን ይዘንላችሁ እንመጣለን። አሁን ደግሞ ወደ ሶማሊያ ነው የምንወስዳችሁ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ አዲሱን የአውሮፓ አመት አስመልክቶ ባለፈው እሁድ ባሰሙት ንግግር አገራቸው የአልሸባብ እስላማዊ ሚሊሻዎችን በዚህ አመት እንደምትደመስስ ተናግረዋል። ባለፈው አመት በፕሬዝዳንቱ አልሸባብ ላይ ያወጁት ሁሉን አቀፍ ጦርነት አማጽያኑን እየገፉ ይቆጣጠሯቸው ከነበሩ አንዳንድ አካባቢዎች በማስለቀቅ ስኬት ማስመዝገቡንም በዚሁ ንግግራቸው ላይ አንስተዋል። ሶማሊያ ደህንነትን የማስከበሩን ስራ ከአፍሪካ ህብረት ሰላም አስከባሪዎች እጅ እንደ አውሮፓውያን አቆጣጠር በ2024 ዓመተ ምህረት ተረከባለች ሲሉ ፕሬዝዳንቱ ጨምረው ተናግረዋል። መሐመድ ሼር ኑር ከሞቃዲሾ የላከልን ዘገባ ነው፣ ደረጀ ደስታ እንደሚከተለው ያቀርበዋል።
የሶማሊያ ብሔራዊ ጦር በማዕከላዊ ሶማሊያ በሚገኙ የአካባቢ ሚሊሻዎች እርዳታ አልሸባብ ላይ በቅርቡ ያስመዘገባቸው ድሎች ሽብርተኝነትን በአገር ውስጥ የመዋጋትን አህጉራዊና ዓለም አቀፋዊ ትኩረት እንዲስብ አድርጎታል። የሶማሊያው ፕሬዝዳንት መሐሙድ ባሰሙት ንግግር ከእስልምና መንገድ የወጡ ወይም ከዋሪጅ ሲሉ የጠሩትን አልሸባብ ለማጥፋት ሶማሊያውያን ከጎናቸው እንዲቆሙ ጠይቀዋል።
ደትከ ሶማሊያ ማንተ ወህዩ ኢስታገን እኔ ኸዋሪጅታ እስከ ቀጣን መልከስቶ አይጆጋን ደጋልካሲ
የትም ቦታ የሚኖሩ ቢሆንም ሶማሊያውያን ኸዋሪጅ ላይ አቋም ወስደዋል። ይህ ጦርነት ለውጥ ያመጣ ወደ መጠናቀቁ ተቃርቧል። በ2023 ሶማሊያ የበለጸገችና ሰላማዊ እንደምትሆን ተስፋ አድርጋለሁ።
የቀድሞው ምክትል ጠቅላይ ሚኒስትርና አሁን ሶማሊያ ላይ ያተኮረው የአፍሪካ ቀንድ የፖሊሲና ምርምር ተቋም ዳይሬክተር አህመድ አብዲሰላም ፕሬዝዳንቱ መንግስት የደህንነቱን ስራ ከአፍሪካ ህብረት ሰላም አስከባሪዎች እጅ እንደሚወስድ መናገራቸውን ደግፈውታል።
I think madaxweynaha ee warkiisu statementigu ka sameeyay sanadka cusub waa war aad in loo soo dhaweeyay
dhanaanta agaritu qulf gudday iskoona dress ee presidentu amataay nigigir taqabbaynnat liyaagayn igabbal dhanaanta asmalkato presidentu halafinnatu niyowsedubbat gizee lamaamalaakat yeqdaachawn yegizee sareeda maamalkataachaw tilq nagar noo
ይሁን እንጂ ሞቃዲሾ ውስጥ የሚገኙት የፖለቲካ ተንታኙ አብዱላሂ ጋፎ የፕሬዝዳንቱ ንግግር አስመልክቶ ጥርጣሬ አላቸው።
ሩንቲ ቁጥበደ መደሐይና ሆዋ ደግስተይ ወሐይና አንጋ ኢላሃይ
የፕሬዝዳንቱ ንግግር ከሰማው በኋላ ባሁኑና የቀድሞዎቹ ፕሬዝዳንቶች በሰጧቸው ንግግሮች መካከል ምንም ልዩነት አላየሁም። ድህነትን አስመልክቶም ሁሉም ፕሬዝዳንቶች ከአፍሪካ ህብረት ላይ ኃላፊነቱን እንደሚወስዱ ተናግረዋል። ስለዚህ የተለወጠ ነገር የለም።
ጋፎው የአፍሪካ ህብረት ኃይሎች መውጣት አሁን ድረስ በተባበሩት መንግስታት የመስፋሪያ ማዕቀብ ስር ባለችው ሶማሊያ ሁኔታዎችን የበለጠ ያወሳስበዋል፣ ይህ ደግሞ ለሶማሊያ የደህንነት ኃይሎች አቅምን ለመገንባት መሰናክል ይሆናል ብለዋል። የአፍሪካ ህብረት ሰላም አስከባሪ ኃይሎች እንደ አውሮፓ አቆጣጠር ከ2007 ጀምሮ ጠንካራ የመንግስት ይዞታዎችን አስከብረው መቆየታቸው ተመልክቷል።
የ የተከበራችሁ አድማጮች የዜናና የትንታኔ መጽሔት የምስተናገዱበት ክፍለ ጊዜ ተጠናቀቀ። ዝግጅቶቻችንን ከራዲዮ በተጨማሪ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ደግሞ @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እንዲሁም ፕሮግራማችንን አዳምጣችሁ ለአስተያየትና ለጥቆማዎቻችሁ horn@voanews.com የኢሜል አድራሻችን ነው። ኢሜል ልታደርጉልን ትችላላችሁ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። ዴሞክራሲ በተግባር በዛሬው የዲሞክራሲ በተግባር መስተናዷችን አንድ እንግዳ ጋብዘናል። እንግዳችን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ኩቴሬሽ በተቋሙ ያስተዳደር ፍርድ ቤት የግማሽ ጊዜ ዳኛ ሆነው እንዲያገለግሉ የኢትዮጵያ የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ሰለሞን አረዳን ሾመዋቸዋል። ከሀያ አመታት በላይ የዳኝነት ልምድ ያላቸው አቶ ሰለሞን ሹመቱን ያገኙት ከ170 ሀገሮች ከተወዳደሩ 380 አመልካቾች ተመርጠው ሲሆን ለሚቀጥሉት 7 አመታት በዓለም አቀፍ ተቋሙ ሰራተኞች የሚፈጸሙ ወንጀሎች ወይም ደግሞ የተጠረጠሩ ሰዎችና የሙግት የመብት ጥሰቶች ላይ የሚደረጉ ምግቶችን ዳኛ ሆነው ያገለግላሉ። ስመኝሽ የቆየ ከአቶ ሰለሞን ጋር ቆይታ አድርጋለች፣ እንደሚከተለው ይቀርባል።
የብዙዎች ጥያቄ መስሎ የሚስማኝ የግማሽ ጊዜ ዳኛ ምን ማለት ነው የሚለው ይመስለኛል። እና እስቲ በሱን ጀምር።
ተባበሩት መንግስታት ድርጅት በእንግሊዝኛው አጠራር UN Dispute Tribunal በሚባለው አንቺ እንዳልሽው የተባበሩት መንግስታት ድርጅት ያስተዳደር ፍርድ ቤት ማለት እንችላለን በአማርኛ። ምክንያቱም የውስጥ የአስተዳደር ጉዳዮችን የሚመለከት ፍርድ ቤት እንደመሆኑ መጠን ይሄ ትራይቡናል ወደ 9 ዳኞች አሉት። ከ9ኙ ዳኞች ውስጥ 3ቱ በሙሉ ጊዜያቸው እዛ ጋር የሚሰሩ ፉል ታይም ጃጅስ ይባላሉ። 6ቱ ደግሞ የግማሽ ጊዜ ዳኞች ወይም ሃፍ ታይም ጃጅስ ይባላሉ። የዚህ የግማሽ ጊዜ ዳኞች የሚባሉት ደግሞ በሙሉ ጊዜ እነዚህ ቦታዎች ላይ መሄድ መቀመጥ አስፈልጋቸው እንደ ስራው ፍሰትና እንደ ስራው ብዛት በአመት ከሁለት ወር እስከ 6 ወር ማክሲመም ስራ ላይ ሊሰማሩ የሚችሉ 6 ወር ነው። በአንድ አመት ጊዜ ውስጥ ችሎቱ በሚገኝበት ቦታ ላይ ናይሮቢ፣ ጄኔቫ እና ኒውዮርክ እየሄዱ ችሎቱ የሚያስችሉበት ቦታ ላይ ሄደው በዳኝነት ተሰይሞ የሚሰሩ ሰዎች ናቸው። እንግዲህ 6ቱ ዳኞች
የመጀመሪያው ኢትዮጵያዊ ነው ካልተሳሳትኩኝና፣ ከተወዳዳሪዎች መካከል ነው ተመርጠው ይህን ሹመት የተቀበሉት። ከሌሎች ተወዳዳሪዎች የተሻለ እርሱን ብቁ ያደረጉት ነገር ምንድን ነው?
ወደ 380 አመልካቾች ናቸው ያመለከቱት ከሁሉም አህጉሮች፣ ከአፍሪካም፣ ከሰሜን አሜሪካም፣ ከላቲን አሜሪካም፣ ከምዕራብ አውሮፓም፣ ምስራቅ አውሮፓም፣ ከኤሽያ ፓስፊክም፣ ከአውስትሬሊያም፣ ከሁሉም አህጉሮች። ኢንተርናሽናል ጀስቲስ ካውንስሉ ይህንን መረጣ ሲያደርግ በሪፖርቱ ላይ እንዳመለከተው የትምህርት ዝግጅታችንን፣ የስራ ልምዶቻችን በአገር ውስጥም ሆነ በዓለም አቀፍ ደረጃ ያሉ የስራ ልምዶቻችን፣ እንዲሁም የጽሑፍ ፈተናዎቻችንን፣ ኢንተርቪው፣ ከኢንተርቪውም አልፎ ደግሞ በእያንዳንዱ ሀገር ላይ ስለ እጩ ተወዳዳሪዎቹ ዲው ዲሊጀንስ ሰርቻለሁ ነው የሚለው ሪፖርቱ። ዲው ዲሊጀንስ ሰርቻለሁ፣ ለምሳሌ እያንዳንዱ ሀገር ተወዳዳሪዎቹ በሚገኙበት የሊጋል ኮሚኒቲ የጠበቆች ማህበር ስለ ሙያ ብቃታችን፣ ስለ ስነ ምግባራችን፣ ስላለን ሪፑቴሽን፣ ስላለን መልካም ስምና ስነ ምግባር፣ እነዚህ ነገሮችን ጠይቀን አጣይቀን ቴስቲሞኒዎቹን ሁሉ ማስረጃዎቹን አሰባስበናል ነው የሚሉት። ለጠቅላላ ጉባኤ የቀረም ነው በግማሽ ጊዜ ዳኛ ላይ እኔና የአውስትሬሊያ የጠቅላይ ፍርድ ቤት ዳኛ ነች። ሴት ዳኛ ናቸው፣ ሲኒየር ዳኛ ናቸው። በዳኝነት ለረጅም ጊዜ ያገለገሉ ናቸው። በድምፅ በመስጠት ሂደትም እንግዲህ ድምፅ ሲሰጥ እኔ ወደ 97 ሀገሮች ለእኔ ነው ድምፅ የሰጡት። ወደ 90 ሀገሮች ደግሞ ለአውስትሬሊያው እጩ ነው ድምፅ የሰጡት። ወደ ሶስት አግሮች ደምሮ ድምጽ ታቀቡን አደረጉት። በዚህ መሰረት ነው እንግዲህ ያብላጨው ድምጽ አግኝቼ ሹመቴ ሊጸድቅልኝ ይችላል ማለት ነው።
በአስተዳደር ስራ ውስጥ ከመነሱ ወንጀሎች በተለይ በአፍሪካ ውስጥ በተደጋጋሚ ጥያቄ የሚነሳበት በሰላም አስከባሪ ኃይሎች የሚፈጸሙ የጾታ ጥቃቶች አንዱ ነው እና ብዙ ጊዜ ለመከሰስ መብትን ተጠቅመው ለፍርድ አይቀርቡም የሚል ጥሬታዎች ብዙ ጊዜ ይነሳሉና አሁን በዚህ በዳኝነት መንበር ላይ ሲቀመጡ ይሄን ጉዳይ እንዴት ይመለከቱታል?
ተባብሩ መንግስታት ድርጅት ባይዘው በዓለም ላይ ከመቶ ሺህ በላይ ሰራተኞች አሉት። ቀደም እንዳልነው እነዚህ ሰራተኞች ሁሉ መብቶች፣ ጥቅሞች፣ ግዴታዎች አሏቸው። ግዴታዎችን ያልተወጡ ሰዎች ይኖራሉ፣ መብቶቻቸው የሚጣስባቸው ይኖራሉ። የሚወሰኑ አስተዳደራዊ ውሳኔዎች ቀደም እንዳልነው አቢዩዞች፣ ጥቃቶችን የሚያደርሱ ህግን የሚጥሱ ሁኔታዎች ሊፈጸሙ ይችላሉ። እነዚህ ነገሮችን ሁሉ እንግዲህ ትራይቡናሉ ጁሪስዲክሽን አለው። እነዚህ ነገሮችን ኢንተርቴን አድርጎ ተቀብሎ የመወሰን ነገሮችን ስልጣኖች አሉት። ለዚህም ተጠያቂነትና ትራንስፓረንት የሆነ አካሄድን ለመከተል ነው እንግዲህ የተባበሩት መንግስታት ድርጅትም ይህንን ትራይቡናል ያደራጀው።
በምን አይነት ኃላፊነት የሚሰሩ ናቸው? ያለመከሰስ መብት አላቸው? ይሄ መብት የሚነሳውስ በምን አይነት ሁኔታ ነው?
ያለመከሰስ መብት በዋናነት ማንኛውም የተባበሩት መንግስታት ድርጅት ሰራተኞች ደረጃ አለው። ኦፊሻልስ ተብሎ የሚደረጉ አሉ። ለኦፊሻሎች የሚሰጥ ያለመከሰስ መብት ኢሚኒቲ አለ። ከኦፊሻሎችም አልፎ ደግሞ ኢምፕሎይስ ኦፍ ዩናይትድ ኔሽን የሚባሉ አሉ። እነሱም ያለመከሰስ መብት አላቸው። ያለመከሰስ መብቶቹ እንግዲህ ምንድን ነው? ለሰራተኞቹ ጥበቃ የሚደረገው በማንና በሚሰራዎቻቸውን በሚሰሩበት ሀገሮች የህግ ስርዓት ውስጥ የሚገቡ ከሆነ ላልተፈለገ ጥቃት ይደርስባቸዋል፣ ጉዳት ሊደርስባቸው ይችላል ከሚለው አንጻር ነው እንግዲህ የተባበሩት መንግስታት ድርጅት ህጎችና መርሆች ለሰራተኞቹም ሆነ ከተባበሩት መንግስታት ድርጅት ኦፊሻሎች ያለመከሰስ መብት ወይም ኢሚኒቲ የሚባለው የሚሰጣቸው ማለት ነው እንጂ ከህግ ወይም ከተጠያቂነት እንዲድኑ ታሳቢ ተደርጎ አይደለም። ስራዎቻቸውን በተሰጣቸው ኃላፊነት በአግባቡ ማከናወን እንዲያስችላቸው ተብሎ ነው ኢሚኒቲ የሚሰጣቸው። ነገር ግን ኢሚኒቲ በዛ መልኩ ቢሰጣቸው ደግሞ በሌላ መልኩ ደግሞ የራሱን የሆነ የዳኝነት አካል ደግሞ አደራጅቶ ደግሞ ኢሚኒቲ በሌላ አካል የአቢዞች የመብት ጥሰቶችን የህግ ጥሰቶችን የፈጸሙ አካላት ወይንም እነዚህ አይነት ውሳኔዎችን የወሰዱት አካላት ደግሞ አካውንተብል የሚሆኑበትም ስርዓትም ለመዘርጋት ተብሎ ነው እንግዲህ ይሄ ትራይቡናል የተቋቋመው እና ዞሮ ዞሮ ባላንስ ይደረጋል። በአንድ በኩል ኢሚኒቲ ይሰጣቸዋል። ኢሚኒቲ ደግሞ አብሶሉት ኢሚኒቲ አይደለም። በዚህ ያለመከሰስ ቢኖራቸው፣ በዚህኛው ደግሞ ተጠያቂነት ለማረጋገጥ ደግሞ ሌሎች ፍሬምወርኮቹ እና ሌሎች አካሄዶች ያላቸው መሆኑን ነው እንግዲህ ያንን ነው የሚያመለክተው።
እንግዲህ እርስዎን ለዚህ ሹመት ብቁ ወዳደረጉት አንደኛው መስፈርት ልመለስ እና ዓለም አቀፍ የዳኝነት ስራዎችን ሲሰሩ የመጀመሪያዎት ጊዜዎት አይደለም፣ በሄግ አገልግለዋል እና ዓለም አቀፍ ጉዳዮችን መዳኘት ከሀገር ውስጥ የዳኝነት ስራ ምን የተለየ ጫና ወይም ምን የተለየ እውቀት ደረጃ ይጠይቃል?
ዓለም አቀፍ ልምድ አለኝ። ሄግ በሚገኘው የፐርማነንት ኮርት ኦፍ አርቢትሬሽን አርቢትሬሽን ስራዎችን እሰራለሁ። በጉዳዮች ላይም ተሰይሜ በዳኝነት የሰራሁባቸው ጊዜዎች አሉ። በተወሰነ ጉዳይ ኢትዮጵያ መንግስት በተከሰሰባቸው ጉዳዮች ላይ አርቢትሬተር ከኢትዮጵያ ሳይድ አርቢትሬተር ሆኜ የተወከልኩበትና የዳኝነት ስራ የሰራሁበትም አለ። የአርቢትሬሽን የገላጋይ ዳኝነት ስራ ማለት ነው። ይሄ ማለት ምንድን ነው? ቅድም እንዳልኩሽ በተለይም ቅድም የጀጅመንት ራይቲንግ ስኪሎች፣ ኢንተርቪዎች ምናምን በሚደረጉበት ጊዜ እዛ አካባቢ ላይ ያካበትኩት ልምድ እዚህ ስክሪኒንግ ሜካኒዝም ውስጥ በማልፍበት ጊዜ ከራሴ ካገኘኋቸው ለምሳሌ አገር ውስጥ የምንጽፋቸው የውሳኔ አጻጻፍ ስርዓቶች አሉ። ዳኝነት ላይ ኦልሞስት ወደ 20 ዓመት ሰርቻለሁ በኢትዮጵያ ፍርድ ቤቶች፣ በህግ ሙያ ወደ 25 ዓመት ሰርቻለሁ። ነገር ግን አገር ውስጥ ያለው የፍርድ አጻጻፍ ስርዓቶች እና በኢንተርናሽናል ትራይቡናል ያሉት የፍርድ አጻጻፍ ስርዓቶች የተለያዩ ነገሮች ናቸው። እዛ አካባቢ ላይ በተወሰነ መልኩ ልምድ መኖሩ እዚህ አካባቢ ላይ ለሚደረጉት ፈተናዎችና ውድድሮች ላይ በጣም እጅግ አርጎ አግዞኛል ብዬ ነው የማስበው እና መረጣውን በሚያከናውኑበት ጊዜ እነዚህ ነገሮች ሁሉ ከግንዛቤ ውስጥ ገብተዋል ብዬ ነው የማስበው።
በሀገር ውስጥ ላለው የፍትህ ስርዓት ለሚያበረክቱት አስተዋጽኦስ ይሄ ሹመት ምናልባት የሚያመጣው ግብአት ይኖር ይሆን?
ይህ ሹመት ለሀገር ውስጥ ተቋማት ግንባታ አስተዋጽኦ ያደርጋል ብዬ ነው የማስበው። ሹመቱ አንደኛ ኢትዮጵያ እንደ ኢትዮጵያ በዚህ ዓለም አቀፍ የፍትህ መድረክ ውስጥ ተሳታፊ መሆኗ የኢትዮጵያ ውክልና የኢትዮጵያ ፍላጎቶች እዛ እንዲሰማ ያደርጋል። ከውክልና አንጻር ከውቃፍ ኢትዮጵያ ደግሞ የአፍሪካ አልፎ የግሎባል ሳውዙ ውክልና ከፍ ያደርጋል። የነዚህ ኢንትረስቶች እና ድምጾች እዛ አካባቢ እንዲስተናገዱ ያደርጋል። ሁለተኛ ለኢትዮጵያ በጣም ጠቃሚታ የሚሆነው በዚህ አይነት መድረኮች ላይ ስንሳተፍ አዳዲስ ዕውቀቶችን ስኪሎችን ክህሎቶችን እንማራለን። በተለይ ዓለም አቀፍ ፍትህ አካባቢ ጋር የፍትህ አመራሩ የሚጠቀሙበት ፍራአት ሲስተሞችን አዳዲስ አሰራሮችን የማወቅ ድሉ ይኖረኛል። ያን ደግሞ ተመልሰን ከዛ ማገኛቸው ዕውቀቶች ሀገር ውስጥ ለሚደረገው የፍትህ ተቋም የፍርድ ቤት ተቋም ግንባታ አዳዲስ አሰራሮችና ዕውቀቶችን ለማግኘት በጣም ስለሚጠቅም ለኢትዮጵያ በዛ ደረጃም ሊጠቅም ይችላል።
አቶ ሰለሞን በድጋሚ እንኳን ደስ አለዎት ጊዜዎትን ሰጥተው በተባበሩት መንግስታት ድርጅት የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ ሆነው ሾሙበት ውስጥ ለሚሰሯቸው ስራዎችና አጠቃላይ የስራ ሂደቱ ምን እንደሚመስል ስለአብራሩልን በጣም እናመሰግናለን።
እኔም በጣም አመሰግናለሁ ስለሰጠሽኝ እድል።
ሰማችሁት ለዛሬ የረቡ ምሽት ዲሞክራሲ በተግባር የያዝነውን መሰናዶ ነበር። አሁን ደግሞ ወደ ኢትዮጵያውያን በአሜሪካ እናልፋለን። በዛሬው የኢትዮጵያውያን በአሜሪካ ዝግጅታችን ዴንቨር ውስጥ ወደሚገኙ ኢትዮጵያውያን ነው የምናልፈው። ቁጥራቸው ከ200 በላይ የሚደርስ በተለይ በዴንቨር ኮሎራዶ የሚገኙ ሰበታና አካባቢው የዲያስፖራ ማህበር በሚል መጣሪያ ራሳቸውን ያደራጁ ትውልደ ኢትዮጵያ አባላት በትውልድ አካባቢያቸው ሰበታና በሌሎች የኢትዮጵያ ከተሞች የሚገኙ የተለያዩ የህብረተሰብ ክፍሎችን እያገዙ መሆኑን ለአሜሪካ ድምጽ ተናግረዋል። በተለይም በጦርነት ወቅት ተጎጂ ከሆኑ የህብረተሰብ ክፍሎች የተወሰኑትን በኑሮ የተቸገሩና የቁሳቁስ ድጋፍ የሚያስፈልጋቸውንም ያገዙ መሆኑን ይህንንም በየአመቱ ቁጥራቸው ወደ 500 በላይ ለሚደርሱ ተማሪዎች ሙሉ የትምህርት መርጃ መሳሪያዎችን እንደሚልኩ ገልጸውልናል። ከማህበሩ ምስረታ እስካሁን ወደ 400 ሺህ ዶላር የሚገመት እርዳታ መላካቸውንም አባላቱ ገልጸዋል። የማህበሩን ፕሬዝዳንት አቶ ፋሪስ ጽጌ ሁሉቃና የፋይናንስ ኃላፊውን አቶ መባተሾ መሽብሩን ደረጀ ደስታ ነው ያነጋገራቸው። ለኢትዮጵያውያን በአሜሪካ እንደሚከተለው ይዞታል።
በዴንቨር ኮሎራዶ የተመዘገበው የሰበታና አካባቢው ኢትዮጵያውያን ዳያስፖራ ማህበር ፕሬዝዳንት አቶ ፋሪስ ጽጌ ሁሉቃ ማህበሩን እንደሚከተለው ያስተዋውቃሉ።
ማህበራችን እንግዲህ በዚህ በአሜሪካ ንግድ ሆኖ ከተመዘገበ 3 አመት አልፎታል። ማህበራችን በአራት አይነት ዘርፎች ነው የሚሳተፈው፣ በትምህርት፣ በጤና፣ በአካባቢ ጥበቃና እንዲሁም በማህበረሰብ ችግሮች ዙሪያ ነው። እና በከተማው ውስጥ ቢሆንም ያው ማህበሩ ሀገር አቀፍ ሆነ ጉዳዮች ላይ ይሳተፋል። በተለይ ባለፉት ጊዜያት በድርቅ በሰብአዊ ገርበዚህ በጦርነቱ ምክንያት ወደ ወገኖች ላይ እርዳታዎች አድርገናል። በተፈናቀሉ ወገኖች አፋር ድረስ እንዲሁም በሰሜን አማራ ክልሎች ሄደን እርዳታዎችን አከናውነናል እና በተለያዩ በዓላት እንዲህ ለተጎዱ ወገኖች ያው በሰበታና አካባቢ በሚገኙ ወገኖች በዓላትን አስታከን እርዳታዎች እናደርጋለን። ኮሮናን በተመለከተ እና ዘርፈ ብዙ ጉዳዮች ላይ ይሳተፋል ማህበሩ ማለት ነው።
ሌላኛው የማህበሩ አመራር አባል
ስሜ መባ ተሾመ ሽብሩ እባላለሁ። በዴንቨር ኮሎራዶ አውሮራ በምትባል ሁለተኛ ሲቲስ ነው የምኖረው። የሰበታና አካባቢ ዲያስፖራ የሚባል ማህበር አለ። ታመት ሆኖታል እናረጋው በሰበታ ጀመርን እንጂ ያው በሁሉም ቦታ ችግር ባለበት ቦታ በሙሉ እየደረስን እንሞላለን። እኔም በካናዳም ያሉ የዚህ የሰበታ ዲያስፖራ አባላት በመሰባሰብ በየጊዜው እያዋጣን እንደግፋለን። ይሄ በችግር ላይ ላሉ ወንድሞች፣ እህቶች፣ እናቶችንም ገቢ ለሌላቸው በብዙ እንደግፋለን። ይዘንም ከዚህ እንሄዳለን። በየበዓሉ ጊዜ ደግሞ በጣም በድህነት ውስጥ ላሉ ሰዎች አብረን እንድናስባቸው በየጊዜው የተወሰነ ድግስና የተወሰነ ገንዘብ እንሰጣለን። ባለፈው ጦርነቱ እንደተጀመረ የማህበሩ ፕሬዚዳንት አብረን ሄደን አፋር ምግብ አድርሰናል። በቃ በጣም በሞትና በህይወት መካከል ያሉ ምግብ መድረስ ይገባቸው ነበር። እዛ ራሳችን በፐርሶን ተሸክመን አድርሰናል። 20 የሚሆን ሻንጣ መድኃኒቶች ይዘን ሄድን። እንደገና ለወታደሮች ደግሞ ለኢትዮጵያ ዲፌንስ ወርከሮች ዌልቸር ይዘን አስረከብን።
የሰበታ ያላችሁት ለምንድን ነው? ለምንድን ነው የሰበታ የተባለው?
እንግዲህ የሰበታና ዲያስፖራ ሲጀመር በእንደዛ ነው የተጀመረው እንጂ ኢትዮጵያ ስላለው ችግር ነው። ባለፈው ወለጋ ላይ በነበረው ችግር ገንዘብ አዋጥተን በመላክ ለተቸገሩት አድርሰናል። እንደገና አፋር አሳያታ ሆስፒታል ጎብኝተን ግን ምንም ነገር የላቸውም ነበር መዳኒትና መሳሪያዎች ገዝተን አስረክበናል እንደገና አሁን ራሱ በግል እኔ ሁለተኛ ጊዜ ገዝተን አስረክበናል ስሙ የመጣው ሲመሰረት እንግዲህ እኔ ራሴ ሰበታ ነኝ ተወልጄ የሰበታና አካባቢ ዳስፖራ ይባላል እንጂ ችግር ባለበት ቦታ ሁሉ ነው እንደርስ ሁሉም ችግር ባለበት ቦታ ሁሉ እንደርሳል ዊአር ኢትዮጵያ ነዛ እኛውስ ሮሚያ ድር ያላቸው አሉ አማራ አለ ውራጌ አለ ትግሬ አለ ኤርትራዊ አለ አብዛኛው ኤርትራዊም አሉ እኛ ጋርና ከዘር ውጪ ነው ይሄ ሁማኒታሪያን ሰው በመሬት መታበቅለውን ምግብ አጥቶ ሲሞት ወይ ሲታመም ያሳዝናልና በዛ መንፈስ ነው የምንረዳውና ከምንም አይነት ፖለቲካ ከምንም አይነት ከዘር ውጪ ነው ምክንያቱም ነገኛም ትንሽ ነገር ሰርተን ብናዝ ልጆቻችን ያንን ፈለግ እንዲከተሉ በማሰብ ነው
ማህበሩ ከተቋቋመ ወዲህ እስካሁን በግምት $400,000 የሚደርስ እርዳታ የሰጠ መሆኑን የገለጹት የማህበሩ የፋይናንስ ኃላፊ አቶ መባ ተሾመ የዳያስፖራ አባላት በየጊዜው እንደሚተባበሯቸው በመግለጽ አመስግነው አንድ ምሳሌ ጠቅሰዋል።
ሌላው ደግሞ አሜሪካ ውስጥ ያለው በሙሉ ዳያስፖራ እጅግ ሊመሰገን ይገባል። በእውነት ነው ማለት በሶስት ቀን ውስጥ $15,000 ነው የሰጠው። በጣም ጥሩ ልብ ያላቸው አገራቸውን የሚወዱ
መቼ ነው ይሄንን $15,000 የሰጠው?
ባለፈው አመት ዲሲ ላይ ሜሪላንድ ላይ በነበረው ሪኳስ አው ትንሽ ቦክስ ይዘን ሄድን ቦክሱን አስቀመጥና ያንዳንዱን ህዝብ ሲገባ ጠየቅን በምንጠይቅበት ጊዜ ያላቸውን በሙሉ ለብሰውን በሶስት ቀን ውስጥ $15,000 ሰበሰብን ናፍጨቋይ የምግብ እርዳታ ያስፈልግ ነበር ለሶስተኛ ጊዜ ማህበሩ ፕሬዝዳንት ነው ያው እህልና ምግብ አስጨቋይ ስለነበር ይዞ በመሄድ አስረክቧል እንደገና ለተማሪዎች በየአመቱ ለሰብታና አካባቢ ተማሪዎች በጣም አቅመ ደካማ ለሆኑ ቤተሰቦች ቦርሳ ለ500 ተማሪ የሚሆን ቦርሳና ደብተር በየአመቱ እናረጋለን በየአመቱ እንደግፋለን እኔን እናረጋለን
ከጥሬ ገንዘብ በተጨማሪ ማህበሩ ስለሚልካቸው እርዳታዎች እንዲያስረዱ የተጠየቁት አቶ መባ
የመጀመሪያ ጊዜ ይሄን ነው እንድናረግ ነው ማህበሩ የሻንጣውን ክፍያ ይከፍላል ኪሎን ሰው ደግሞ ገዝቶ እንዲሰጠን አረና አንዳንዱ 2 ሻንጣ መዳኒት አንዳንዱ 4 ሻንጣ መዳኒትና 20 ሻንጣ እኔና ፋሪስ ሁሉካሚ በማህበሩ ፕሬዝዳንት ይዘን ሄደና ከዛ በተረፈ ደግሞ ወከር የለም ወከር አንድ ዊልቸር ይዘን ሄደን ሱን ለመከላከያ አስረክበናል ይሄንን አርገናል ሌላው አፋር ሆስፒታል ውስጥ ጉብኝነንበት ጊዜ በጣም የሚያሳዝነው ትልቅ ሆስፒታል ሆኖ ምንም ነገር የላቸው መዳኒትና ላይፍ ሴቨር የሆነ ለምሳሌ አል ፕሪማቹር ዶኖ የሚወለዱ ሰዎች እንትኑ የላቸው ማሽኑ እንኳን የላቸው እሱን ገዝተን ሰጠናል አሁንም ለሶስተኛ ጊዜ በግልም ሰዎች እየሰጡን ስለሆነ እሱንም አሰባስበን ሰጠናልና ይሄንን አርገናል ሌላ በየአመቱ ለተማሪዎች ምንም አቅም ለሌላቸው ተማሪዎች ደብተር ከ500 በላይ የሚሆኑ በሰበታና አካባቢው ላሉ ደብተሮች ቦርሳ ይሄ ማቴሪያል በሙሉ እየገዛን እናስረክባለን። ከዚህ ሌላ ያው የኢትዮጵያና የአመት ባል በደረሰ ቁጥር አንድ በሙስሊም አንድ የክርስቲያን በደረሰ ቁጥር አዋጥን ሰንጋዎች በማረት ትንሽ አመት ባል መስሏቸው እንዲያሳልፉ አብረናቸው እንድናሳልፍ እሱን እየገዛን ዘባል በጣም ጥሩ ልጆች አሉ እዛ ተወካዮቻችን አሰባስበው በማህበር ያበሉልናል ይሄንን እናረጋለን።
የማህበሩ ፕሬዝዳንት አቶ ፋሪስ ጽጌ ደጋፊ ለሌላቸው ጻናት ተማሪዎች በየአመቱ ድጋፍ የሚያደርጉ መሆኑን ይገልጻሉ።
ባለ በቋሚነት የደጋፊ የሌላቸውን ጻናት ተማሪዎችን በተለይ አንደኛ ደረጃ ተማሪዎችን በየአመቱ ትምህርት መሳሪያ እንረዳለን። ለአራት ያ ጊዜ አድርገናል አሁን በዚህ አመት ራሱ መስከረም ያው ትምህርት ዘመኑን ከመጀመሩ በፊት በቁጥር በአብዛኛው በየአመቱ ከ800 እና ከ700 በላይ ለሚሆኑ ተማሪዎች ናቸው እንግዲህ ደብተር የትምህርት ቁሳቁሶች ደብተር እስክሪብቶ እርሳስ እና የመሳሰሉትን ባይ ትን ዙሪያ ለምሳሌ ቦንድ ገዝተናል እንደዚሁ በኤምባሲው በኩል ወደ $10,000 ረስተናል እንደዚሁ ለተፈናቀሉ ወገኖችም አንድ ላይ አስረክበናል።
የማህበሩ አባላት በቡድን ከመልኳቸው ሌላ በየግላቸውም የውሃ ጉድጓዶችን በማስቆፈር የጋራ ሽንት ቤቶችን በማሰራት የሰበታ ከተማ ነዋሪዎችን በመደገፍ ላይ መሆናቸውን አቶ ፋሪስና አቶ መባ ገልጸዋል። በኮቪድ ወቅት ወደ 800 ለሚጠጉ ሰዎች የሕክምና ዳታ እንዲያገኙ ማድረጋቸውንም ማስረድተዋል። ለወደፊቱ ግዛዩ ዳታ ብቻ ሳይሆን ቋሚ የመሰረተ ልማት ግንባታዎችን ለማካሄድ ከሰበታ ከተማ ባለስልጣናትና ከህዝብ ተወካዮች ጋር እየተነጋገሩ መሆኑንም የማህበሩ ኃላፊዎች ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ ጤና ይስጥልን።
ኢትዮጵያውያን በአሜሪካ ነበር ያስደመጥናችሁ። አሁን ደግሞ ወደ ለዕለት ወደ ያዝነው የመጨረሻ ዝግጅታችን ነው የምናልፈው ሴቶችና ቤተሰብ። በዛሬው የሴቶችና ቤተሰብ መሰናዶ ወደ ኬንያ ነው የሚወስዳችሁ። በኬንያ የሚታየውን የታዳጊዎች እርግዝና ችግር ለመቅረፍ በዲጂታል አገልግሎቶች የሚሰጥ የወሲብ ትምህርት መጀመሩ ከ5000 በላይ ወጣቶችን መሳብ እንደቻለ የኬንያ የጤና ጥበቃ ሚኒስቴር አስታወቀ። በሱሃይሊ ቋንቋ ኔና ና ቢንቲ ወይም ከአንድ እህት ጋር ተነጋገሩ የተሰኘው አገልግሎት በሞባይል መተግበሪያ እና ከክፍያ ነጻ በሆነ የስልክ አገልግሎት አማካኝነት በእርግዝና መጠን በዓለም 3ኛ ከፍተኛ ደረጃ ላይ ያዙት የኬንያ ታዳጊዎች በስነ ተዋልዶ ጤና ዙሪያ መረጃና የምክር አገልግሎት ይሰጣል። ቪክቶሪያ አሙንጋ ከናይሮቢ ያደረሰንን ዘገባ ስምንሽ ቆየ ታቀርባለች። ኬንያ በቅርቡ ይፋ ያደረገችው ብሔራዊ መረጃ እንደሚያሳየው ከአምስት ታዳጊ ልጃገረዶች መካከል አንዷ በ19 ዓመቷ እናት ሆናለች። በአስራዎቹ ዕድሜ ውስጥ በሚገኙ ታዳጊዎች እርግዝና ኬንያ በዓለም በ3ኛ ደረጃ ላይ ትገኛለች። በመሆኑም የእርዳታ ቡድኖች የወሲብ ትምህርት በዲጂታል መንገዶች በማቅረብ ችግሩን ለመቅረፍ እየሞከሩ ነው። በስዋሂሊ ቋንቋ ኔናና ቢንቲ ወይም ወደ አማርኛ ሲመለስ ከአንድ እህት ጋር ተነጋገሩ የተሰኘው የሞባይል መተግበሪያ ለታዳጊዎች ስለ ስነ ተዋልዶ ጤና መረጃና ከአማካሪ ባለሙያዎች ጋር በርቀት የመነጋገር እድል ይሰጣል። ለመተግበሪያው ተጠቃሚዎችም የስልክ ቁጥሮችንም ያደርሳል። ጃኔት አዊኖ መድረኩን በተለይ ለቤተሰብ ምጣኔ ትምህርት እየተጠቀሙ ካሉ ቢያንስ 5000 ከሚሆኑ ወጣቶች መካከል አንዷ ናት።
በአካል ከማላየው ሰው ጋር ነው የምነጋገረው። ያ ደግሞ በግልጽ እንዳወራ ይረዳኛል። ከማንም ሰው ጋር ስለዚህ ማውራት አልችልም፣ ምክንያቱም አንዳንድ ሰዎች ምስጢር መጠበቅ አይችሉም።
የአንድ ልጅ እናት የሆነችው ቨርጂኒያ ሙቺራ መተግበሪያው እየሰጠ ያለው የስነ ተዋልዶ ጤና መረጃ ለሷም ይጠቅማት እንደነበር ትገልጻለች።
እናቴና አባቴ ስለዚህ ጉዳይ ላይ አስተምሮኝ የሚችሉ ሰዎች አልነበሩም። የምንገናኘው ለምግብ ጠረጴዛ ላይ ስንጠመጥ ነው። ከዚያ ሁሉም ወደ ያጣጫው ይሄዳል። ስለሌላ ነገር ሊያወሩ ይችላሉ፣ ስለ ስነ ተዋልዶ ጤና ግን አያወሩም። ስለዚህ ጉዳይ ለኔ ምንም አይነግሩኝም።
የኬንያ ጤና ጥበቃ ሚኒስትር በመስከረም ወር ያካሄደው ጥናት እንደሚያሳየው በስነ ተዋልዶ ጤና ላይ ያለው የመረጃ እጥረት በአስራዎቹ ዕድሜ ውስጥ ያሉ እርግዝናዎች እንዲባባሱ አስተዋጽኦ አድርጓል። ባለሙያዎች እንደሚሉትም አብዛኞቹ ታዳጊዎች ስለ ወሲብና ስለ ስነ ተዋልዶ ጤና ከቤተሰቦቻቸው ጋር ማውራት ይፈራሉ። ሪታ አቦኞ የስነ ተዋልዶ ጤና መረብ ውስጥ የሚያገለግሉ ሲሆን ይህን አይነት መረጃ ማግኘት ግን ችግሩን ለረጅም ጊዜ ለማስተካከል ሊረዳ ይችላል ይላሉ።
A lot of the clients who call if the adolescent 10 to 17
አብዛኞቹ የሚደውሉት ደንበኞች እድሜያቸው ከ10 እስከ 17 የሆኑ ታዳጊዎች ከሆኑ ማወቅ የሚፈልጉት ስለ የወር አበባ ጉዳይ ነው። ሌሎች ለእርግዝና የማይጋለጡበት ጊዜ የትኛው እንደሆነ ለማወቅ ይፈልጋሉ። አንዳንዶች ደግሞ የወሊድ መቆጣጠሪያ ሊኖረው ስለሚችለው ተጽዕኖ ለማወቅ ፈልገው ይደውላሉ።
የክልሉ ባለስልጣናት ወጣት እናቶችን በሚጠቅሙ ፕሮግራሞች ውስጥ እንዲረዱ በማህበረሰብ ውስጥ የሚገኙ ወጣቶችን እያሰለጠኑ መሆናቸውን ይገልጻሉ። ክርስቲን አዱል ከነዚህ የማህበረሰብ ጤና በጎ ፈቃደኛ አገልጋዮች ውስጥ አንዷ ናት።
ኩና ወኝ ወናይዛ ቻማኒ ኩሩዲ ሹሌ
አንዳንዶቹ ወደ ትምህርት ቤት መመለስ ስለሚፈልጉ ወደ ትምህርት ቤት እንወስዳቸዋለን። ሌሎቹ ትምህርት መቀጠል እንደማይችሉ ስለሚናገሩ የሙያ ስልጠና እንሰጣቸዋለን። አንዳንዶቹም ተቀጥሮ ስለመስራትና የራስን ንግድ ስለመጀመር ይማራሉ።
የኬንያ ጤና ጥበቃ ሚኒስትር በጉርምስናና ወጣትነት እድሜ የሚገኙ ሊያጋጥሟቸው የሚችሉ የስነ ተዋልዶ ጤና ችግሮችን ለመቅረፍና ሌሎች ጉዳዮችንም ያካተተ የ10 ዓመት ብሔራዊ የስነ ተዋልዶ ጤና ፖሊሲ በሐምሌ ወር ላይ አጽድቋል። ልክ እንደ ኔናና ቢንቲ ያሉ እንቅስቃሴዎችም በመጪዎቹ ዓመታት የታዳጊዎችን እርግዝና ለመቆጣጠር የሚደረገውን ጥረት ያበረታታል ብለው ባለስልጣናት ተስፋ ያደርጋሉ።
¶¶
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ስታዳምጡት የቆያችሁት የረቡ ምሽት የአማርኛ ቋንቋ ዝግጅታችን እዚህ ላይ ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ስታቀናብርልን ቆይታለች። በሁሉም ስፍራ በሚገኙ በላ ባልደረቦቻችን ስም ለዛሬ እንሰናበታችኋለን። በነገው ምሽት እስከምንገናኝ ሰላም፣ በደህና ደሩ። Thank you.